ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በከመጽሐፍት ዓለም ዝግጅታችን በፓፒሌ ቶላ ተደርሶ በጸጋዬ ገብረ መድህን እየተተረጎመውን አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል ሁለት አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ከደቡብና ደቡብ ምስራቅ ኢትዮጵያ የተፈናቀሉትን ዜጎች አስመልክቶ በርካታ የሰብአዊ እርዳታ ድርጅቶች የወያኔ አገዛዝ እስካልጠየቀ ድረስ የእርዳታ እንቅስቃሴ ከማድረግ እንደሚቆጠቡ ገልጸዋል። እርዳታ ለመስጠት ወደ ኋላ ያሉበት ምክንያት ጉዳዩ የፖለቲካ ትርጉም ሊሰጠው ስለሚችል ነው ብለዋል። የኢትዮጵያ ቀይ መስቀል ማህበር ግን ከአገዛዙ ጋር በመመካከር እርዳታ መስጠት የጀመረ መሆኑን ገልጾ ለምን ያህል ሰዎች እርዳታ እንደሚያከፋፍል ለመግለጽ ፈቃደኛ ባይሆንም ባለፉት ሁለት ሳምንታት በሐረር፣ በጭናክሰን፣ በባቢሌና በሌሎች አዋሳኝ አካባቢዎች አምቡላንሶች በመላክ እንዲሁም ድንኳኖች፣ ብርድ ልብሶች፣ ምግቦችንና የጤና አገልግሎት ቁሳቁሶችን በማደል ጥረት ያደረገ መሆኑን ገልጿል። የተበታተኑ የቤተ ዘመድ አባሎችን ለማገናኘት ጥረት እየተደረገ ቢሆንም ችግሩ ከፍተኛ እንደሆነ ተጠቅሷል። በአካባቢው አሁንም ውጥረት ያለ መሆኑን የሚገልጹ መረጃዎች እየደረሱ ሲሆን ውጥረቱ ወደ ሌሎች አካባቢዎች ይዛመታል የሚል ስጋትም አለ። በኢትዮጵያ በድርቅ ምክንያት ለተፈናቀሉትና በረሃብ እየተጠበሱ ላሉት 8.5 ሚሊዮን ዜጎች በዚህ ዓመት የተጠየቀው ገንዘብ 1.3 ቢሊዮን ዶላር የተገመተ ሲሆን እስካሁን የተገኘው 842 ሚሊዮን ዶላር መሆኑን የተባበሩት መንግስታት ድርጅት ምንጮች ገልጸዋል። ይህም በጠቅላላ ከተጠየቀው እርዳታ መጠን 67 ከመቶ የሚሸፍን ነው። ቀሪው 418 ሚሊዮን ዶላር ገና ያልተገኘ መሆኑንና ይህም ተላላፊ በሽታዎችን ለመቋቋም ከተጠየቀው ሌላ 300 ሚሊዮን ዶላር ጋር ሲደመር በአጠቃላይ የሚያስፈልገው 718 ሚሊዮን ዶላር ይሆናል ተብሏል። እስከ ጥር ወር 2010 ዓ.ም ድረስ ገንዘቡ ካልተገኘ ከፍተኛ ችግር ሊፈጠር እንደሚችል እነዚሁ የተባበሩት መንግስታት ድርጅት ምንጮች አስጠንቅቀዋል። በውጭ ምንዛሪ እጥረትና በግዢ አሰራር አለመስተካከል ምክንያት የተለያዩ መድኃኒቶች ወደ አገር ውስጥ ለማስመጣት አለመቻሉን አፍቃሪ ወያኔ የሆኑ የዜና ምንጮች እየገለጹ ሲሆን ይህም በዜጎች ላይ ከፍተኛ ችግር እየፈጠረ መሆኑ ተነግሯል። የውጭ ምንዛሪ ተጠይቆ ብዙ ጊዜ የማይገኝ መሆኑን በስራው ላይ የተሰማሩ የገለጹት ሲሆን የሚገኘውም አነስተኛ መጠን ከ7 እስከ 8 ወራት ለሆኑ ጊዜያት ተጠብቆ መሆኑን አብራርተዋል። መድኃኒቶቹ በተፈለገበት ወቅት ሊገኙ አለመቻላቸው የህመምተኛውን ስቃይ ከመጨመሩ በላይ ብዙዎችን ለሞት እንደዳረገ ለጉዳዩ ቅርብ የሆኑ ባለሙያዎች ይናገራሉ። ከጥቂት ዓመታት በፊት በ140 ሚሊዮን የተሰሩ 4 የማዳበሪያ ፋብሪካዎች እየተዘጉ መሆናቸውን የራሱ የአገዛዙ ምንጮች ዘገቡ። ሁኔታው ባልታወቀ ምክንያት የወያኔ አገዛዝ ባለስልጣኖች ማዳበሪያ ከውጭ እንዲገባ በማድረጋቸው ኩባንያዎች ምርት ያቆሙ ከመሆናቸውም በላይ እየተዘጉ መሆናቸውም ታውቋል። ባለፈው ሳምንት ብቻ የእርሻ ንግድ ኮርፖሬሽን የተባለው የወያኔ ተቋም 1.3 ሚሊዮን ቶን ማዳበሪያ ለማስመጣት ዓለም አቀፍ ጨረታ ያወጣ መሆኑ ተጠቅሷል። የወያኔ ባለስልጣኖች ማዳበሪያ ከውጭ ለማስመጣት የመረጡት ከውጭ አገር ባለሀብቶች ጠርቅም ያለ ገንዘብ ስለተሰጣቸው ነው የሚል ግምትም አለ። 4ቱ ፋብሪካዎች ማምረት ከማቆማቸውም በላይ ሰራተኞች መቀነስ የጀመሩ ሲሆን ከጥቂት ጊዜ በኋላ ጨርሰው ሊዘጉ እንደሚችሉም ተጠቁሟል። አርብ መስከረም 12 ቀን በሱዳን በደቡብ ዳርፉር በሚገኝ ካልማ በሚባል የስደተኛ ካምፕ ውስጥ የፕሬዝደንቱን በሽር ጉብኝት በመቃወም በተደረገ ሰልፍ በሰልፈኞችና በፖሊስ ኃይል አባላት መካከል በተፈጠረ ግጭት 3 ሰዎች የሞቱ መሆናቸውንና 26 መቁሰላቸውን ዳርፉር የሚገኘው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል አስታውቋል። የፖሊስ ኃይል አባላት ለተቃውሞ በተሰለፉ ዜጎች ላይ የጥይት እሩምታ ተኩሰው መግደላቸውና ማቁሰላቸው ሲታወቅ የመንግስት ባለስልጣኖች ፖሊሶች ለመተኮስ የተገደዱት ከስደተኞች ካምፕ ውስጥ ጥይት ስለተተኮሰባቸው ነው ብለዋል። የዳርፉር የአማጽያን ኃይሎች የሱዳን መንግሥት ሰላማዊ ሰዎችን መግደል የለመደበት እርምጃ ነው ካሉ በኋላ ለተፈጸመው ወንጀል ተጠያቂ የሚሆነው በሽር ነው ብለዋል። የዳርፉር የእርስ በርስ ጦርነት ከተጀመረ ጀምሮ 300 ሺህ ዜጎች ሕይወታቸውን ያወጡ ሲሆን በአሁኑ ወቅት 2.5 ሚሊዮን የሚሆኑ በየካምፑ ይኖራሉ። የሱዳኑ ፕሬዝዳንት በሽር የጃንጃዊት ሚሊሻን በማሰማራት በርካታ ሰላማዊ ሰዎች እንዲገደሉ በማድረጋቸው ምክንያት የዓለም አቀፉ ፍርድ ቤት በሰው ልጅ ዘር ማጥፋት ወንጀል የከሰሳቸው መሆኑ ይታወቃል። በአሁኑ ጊዜ የአሜሪካ መንግሥት በአገሪቱ ላይ የጣለውን ማዕቀብ እንዲያነሳ ለመገፋፋት በሽር በዳርፉር የእርቅ እንቅስቃሴ በማድረግ ላይ ይገኛሉ ተብሏል። በሚቀጥለው ወር ጥቅምት 12 ቀን የትራምፕ አስተዳደር አሜሪካ በሱዳን ላይ የጣለችውን እቀባ ዘላቂ በሆነ መንገድ ስለሚነሳበት ጉዳይ ውሳኔ ይሰጣል ተብሎ ይጠበቃል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
በሐዘን ተውጣ ያሰላሰለች ረጅም ተንፈስ ልጄ አድምጪኝ አለች። ሞትና መወለድ የማይቀር መሆኑን መቅታት እንደማችል የተፈጠረው ህጉን መጫ እንደሌላት በሲቃ ተናግራ በይውጭልኝ አለች ስራቿን ወጣጥራ። አልቀረም መወለድ ቀና ብቅ እንዳልኩኝ ለዚህ ለጠላሁት ገዢ ተጋለጥኩኝ። ፊት ለፊቴ ሆኖ የጉሪት እያየኝ አንቺ ያህያ ልጅ ወረንጭላ እያለኝ ጠው ጠው በይለኛል ባልበላው አንጀቴ ወተት ባልነካካው ሸንበቆ አጥንቴ። ሁለት እግሯን አስሮ ከኔና አፈር ጥሎ ያላገጠብን በጀርባው ተንጋሎ ያለ ርኅራኄ ይመግምጋታል አይኗ ከኔ ጋራ ይዞ ይንከራተታል። እሚከርታታዋ ስቃያ ሲበዛ በገዢ ማንቆ አንገቷን ተይዛ ጣርሲያ ጣድፋት ልጄ ልጄ እያለች የመጨረሻውን ይህን እህት ወንድምሽን አባትሽን ለበላ ጭራሽ አትደሪ ይሁንብሽ መሃላ። እኔን የረግጠኝ አንቺንም እንዳይረግጥ ብድር መላሹኝ አባዲ በቆመጥ ከእጁ ንጠቂና ማሰሪያውን ገመድ ቀጥቀጣሽ አባዲ አድርጊልኝ አመድ። ልጄ በርቺ ብላ ቃል ግቢልኝ አለች እግሯ ተጣ በጣም ያጣረች። እሺ ብዬ ያልኳት ቃል ገባለሁ መለስ ብዬ ለራደ ያንቺ ስጋ ይሁንብኝ። እንደ ገዢ ልጆች ዛሬን ባድለኝ ነገ የምፈካ ህንቡጥ አበባ ነኝ። እንዳልቀርጠው ልጌ ከስሜ እንዳልጠፋ የሚኮተኮተ የሚሰጠ ተስፋ አይዞሽ በርቺ ባዩን እስካላጣው ድረስ የግፉ የመከራው ገመድ ውስጥ ይበጠስ። እመናው ብያለው የማሚዬን አጽም እኔስ አልገዛም ተንበርክኬ አላድርም። ኢትዮጵያ እናቴ ጀግና ወላዲቷ ካልተሸፍና ተጨማዶ ፊቷ ልጄ በማሐፀኔ ልጄ በትብቴ በላ የነገረችኝ ትልቅ ነው ፊቴ። እንዴት ብዬ ልደር እያንቃጨለብኝ ፍጹም አልሞክርም ቃል ኪዳን አለብኝ ቃል ኪዳን አለብኝ ቃል ኪዳን አለብኝ።
እስቲ ኳስን ለጋ እስኪ ኳስን ጠልዝ በሉ ኳስን ለጋ ይሉንታ ሳይገባን ለምንም ሳንሰጋ አጥዟት እናጥዝ የፖለቲካ ሩር ትጓን ሰማይ ትንካ ስካር ፈንጠዝያው ወግንካ ሰላንቲያው በስሜት አፍዞ አካል እስኪያረካ እንበል ኳስ አበደች የፖለቲካ ከዋስ አበደች ከነፈች። ለምን እርሷ ብቻ እርሷን ተከትለን ባምቻ ጋብቻ በእድር በመንደር በቡድን እንበድ በዘር ወይ በጎሳ በጎጥ አንታገድ ምንም በቁጥሩ ቢያንስ ማንንም ማንናንስ ነፈስ ለማሳበድ ድሬራባውን ህዝብ ተስፋ እየመገቡ ገንዘብ ለማሳደድ በልጣለዝ ፍለፊት ከግሬ ኳሱ ያለ እደርሳት ይያለ አይኑን ሽቅብ ሰቅሎ ጅል ፍጥረት ይንጋጋ እንቅፋት ያንጉደው ይፈንቸር ይላጋ የዚህ ዓለም ወነት ቢሰፈር ቢጠና ትግል በመላስ ነው ድል በሰበር ዜና መትረየስ አቆመን ጠምደን መንታ መንታ ሰመን ሳንተኩስ ደቡብን እንንታ አገር ያሻታል ሰው ካፉ ማር የሚያፈልቅ ያለንጨት አንደዶ ያለጭስ ሚጋግር የመላስ ጁዶ ሊቅ በጁ ጥላስ ሳይጥል ሜዳሊያ የሚያጠልቅ በልጣን ለዘቋፊቱን ተዋቸው እነዚያን 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 ካለፈ ታሪክ ጋር የተሞሸሩትን ትላንትን ለረሳ ነገለም ሚሉትን የኛ ወነት ሌላ ነው የነሱም ነው ሌላ መንገዳቸው ልዩ የከሸፈ መላ አገር ሲሉ ጦቢያን የከሰሩባትን የወደቁባትን ያላገናዘበ ዘመንና ወነትን ዘመን ራሱ አርጅቶ በጊዜ ቂያሪ ቃል ትርጉሙ ጋሽቦ መርከሱ ያልገባቸው ባዲስ ምንዛሪ በልጣልዝ ከዋፊቱን እነርሱ አገር ሲሉ በሐቅ ሀብል ታንቀው የወደቁባትን ባይደራደሩ የተገረፉላት የከሰሩባትን ስንቱን ስንቱን እድል ያስረከቡባትን ግን እኛ አገር ስንል የምንነግድበት የምንዘንጥበት የምንደንስበት ሱቅ በደረት ያዞረን የምንሸቅልበት እውነት ምን ያዋጣል ሳንቲም ካላመጣ ትግልሳ ምንድነው በየለቱ ማታ ቆንጆ ያስተቃፈ በድልስ ካርኮኛክ እስኮች ካላስተጣ ፍጻሜው ካልበጀገ ካስነጠቀ ህይወት ኪሳራ አይደለም ወይ ለታሪክ መሟገት ለነጻነት መሞት መደብሩ ቢቀር መደብ ካላስገኘ ሚቸረችሩበት ባፍንጫችን ይውጣ ምንድነው አንድነት በሰጡት ተዝናንቶ አሻፈረኝ ባይል ጠብያ ከረረ ያ በላይ ዘለቀ ጀግናው ስሙ ቢቀር ይሰቀል ነበረ ቴዎድሮስስ ቢሆን የኮሶ ሻጫ ልጅ ታርቆ ቢሆን ኖሮ ለናፔር ሰግዶ ከእንግሊዝ ባማላጭ አልባሳቱ ከፈይ መጠጡ ውስኪ እንጂ መች ነበረ ጥይት የብረት ጉርማጭ እንዲያ እየተባለ የተረጋጭ ቁጣ አድማስ ተረማምዶ ወንዝ ያካለለ አረ የህግ ያለ ላልተንጋደደ ፍርድ ፍትህና ርት ዋጋው ላልተጣለ አረ ያገር ያለ ባህል እንዲጸና በእናት በአባት ካብቶ በልጅ ላልቀለለ ጀግኖቹን ሲጣራ ክተት ባንድ ይያለ ወዲህ ያሰር ነው ወዲያ ይፈታቱት ህብረት ሲባል ጥምረት ገደል ስንል ክሽፈት በቋንቋ ላንቲካ ባዳዲስ ቃል ቀምር በዝቃጭ ትርጓሜ ባልሰመረ ህብር ከዘንጣይ ትቅፍ ከገንጣይ ትብብር ክህደት ሙያ ሆነ 1 2 3 4 እየተቆጠረ ፈርጅ እየፈጠረ በራሱ ብርብራ ለጠላቱ ማዕድ የሚጠበስ ዜጋ አሳያ ሰገረ ትልቁ ተነሸ ትንሹ ተለቀ አጭር ረዘመና ረጅም ሰው አጠረ ይጥፋ ያልኩት ፋፋ ወይ አነይ ወይ እኔ ኤልዱቼ ደደቢት ኤልኒኞ ወያኔ ፈለገ ባርነት ስርዓተ ኩነኔ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 2 ምዕራፍ 2 የንጉሠ ነገሥቱ መውደቅ የማናቢዮት በርግጥም 1975 ዓመተ ምህረት ኢትዮጵያ ውስጥ አንድ ነገር እየተብላላ ነበር። ንጉሠ ነገሥቱም እንደወትሮው አድርገው እንዳይመለከቱት ማስጠንቀቂያ በሆናቸው ነበር። ግን የገዛ ራሳቸው ግትር አመለካከት እስረኛ ከመሆናቸው በላይ እየጃጁም ነበሩ። ያም ሆኖ ለፍጹም ስልጣን የነበራቸው ፍትወት ምንም ያልቀነሰ በመሆኑ በወቅቱ ስርዓት ያለው አስተዋርሶ መንግስት የሚከናወንበትን መንገድ ለማስያዝ እንቅፋት ሆነባቸው። ንጉሠ ነገሥቱ ስርወ መንግስታቸው እንዲቀጥልላቸው ዝግጅት አላደረጉም። በልጃቸው በአልጋ ወራሹ ብዙ መተማመን አልነበራቸውም። እኒሁ በእድሜ የገፉ ንጉሥ ነገሮችን በአስተሐቅሮ ከመመልከታቸውም ጋር ማንኛውንም ሞገድ እንደ ወትሮው ሁሉ ባላቸው ሥልጣንና ኃይል ለመቋቋም በራሳቸው ላይ በትምክህት የተሞላ መተማመን ነበራቸው። ይህም የተሳሳተ ግምት ዙፋናቸውንም ሕይወታቸውንም እንዲያጡ አደረጋቸው። ኢትዮጵያ አብዮት እጅግ የዘገየባት ፍጹም ሥልጣን በተቀዳጀ ነጋሲ የምትገዛ በዓለም ላይ መናጢ ድሃ ከሚባሉት አገሮች አንዷ ነበረች። የፖለቲካ ሥልጣኑ በጥቅሉ የተያዘው በኃይለ ሥላሴ ሲሆን ፓርላማው ለይስሙላ የቆመ የዲሞክራሲያውያን ተቋማት አፍአዊ ምስል ነበር። የሕግ መወሰኛ ምክር ቤት አባላት የሚሾሙት በንጉሠ ነገሥቱ ሲሆን ሁሉም ከመሳፍንቱና ከመኳንንቱ ነበሩ። ፓርላማው በታሪኩ ውስጥ የአባላቱን ደሞዝ ለማስጨመር ካደረገው በስተቀር አንድም ነገር ከራሱ አመንጭቶ ሕግ አድርጎ ያሳለፈው ነገር አልነበረም። የሕግ ምንጭ ራሳቸው ንጉሡ ነበሩ። ዲሞክራሲያውያን መብቶች የተገደቡ ሲሆኑ የተፈቀደለት የፖለቲካ ፓርቲ አልነበረም። ልዩነትን መግለጽ ከወንጀል፣ ተቃዋሚ መሆን ከክህደት ሲቆጠር፣ የሃይማኖት ጭቆናም እንደ ፖሊሲ በወግ የተያዘ ነበር። መገናኛ ብዙሃን በመንግሥት ሥር ከመሆናቸውም ጋር ሳንሱሩ ደግሞ የሚያላውስ አልነበረም። በሥርዓተ ማኅበር ተዋረድ ከራስጌ ንጉሠ ነገሥቱ ንጉሣውያን ቤተሰብ መሳፍንቱና መኳንንቱ ታላላቅ የቢሮ ከበርቴዎችና ከፍተኛ የቤተ ክህነት አለቆች ሲሆኑ ከግርጌ ደግሞ ሰፊው ሕዝብ ነበር። ከነዚህም አብዛኛው መሬት የሌለው ጢሰኛና ደሃ አርሶ አደር ሲሆን በተደነገገ ሕግ ከምርቱ ሲሶውን ለመሬት ከበርቴው እንዲሰጥ ይጠየቃል። ኢኮኖሚው መሰረት ያደረገው በዋና መልኩ ኋላ ቀርና ከእጅ ወደ አፍ ከሆነ የምርት ደረጃ ላይ ያለ እርሻን ነበር። የነፍስ ወከፍ አማካይ ዓመት ገቢ 60 የአሜሪካ ዶላር 120 የኢትዮጵያ ብር ላይ ረግጦ የቆመበት፣ የሕፃናት ሞት መጠን ከ60% በላይ እያንዣበበ የነበረበት ከህዝቡ 93 በመቶ መሃይም የሆነበት ያንድ ሰው አማካይ እድሜ ከ33 ዓመት በላይ ሊዘል ያልቻለበት የገጠሩ አካባቢ ዶክተሮች አይቶ የማያውቅበት ንዳድ 10 ከመቶ እጁን የሰራተኛ ኃይል ከጥቅም ውጭ ያደርግበት የነበረው ሁኔታ የገዢዎቹ ቅጥ ያጣ የምቾትና የተርላ ደስታ ኑሮ በአንጻሩ ገጦ እንዲወጣ አድርጎታል። ይህን መልክ ነበር ኢትዮጵያ የምታሳየው። በአንዳንዶች ስልጣኔን ያመጣ የነገስታት አገዛዝ የተባለላቸው ኃይለ ሥላሴ የገዙት እንዲህ ባለች ኢትዮጵያ ላይ ነበር። በአንጻራዊ መልክ ሲታይ ንጉሡ ተራማጅ ሚና የተጫወቱበት ጊዜ ቢኖር ባጭሩ የተቀጨ እንጂ ነበር። የተበታተኑትን ፊውዳላዊ የሥልጣን ማዕከላት በአንድ ማዕከላዊ መንግሥት ሥልጣን ሥር ለማምጣት የነበረው ግፊት፣ ማዕከላዊ የጦር ኃይል ለመመስረት፣ ማዕከላዊ የአስተዳደር አውታራትን ለመዘርጋት፣ የትምህርት ቤቶችን ለመክፈት ወዘተ አነሳሽ ምክንያት ሆነ። ገናናው ንጉሥ በምዕራባውያን ድጋፍ ተጠቅመዋል። በተለይም አስመራ ውስጥ ቃኘው የተባለ ትልቅና ዋነኛ የሆነ የግንኙነት ቤዝ ከነበረው ከአሜሪካ ጋር፣ እስራኤልም ለጸረ አብነቱ ልውል ባልነበረው የልብ ወዳጅ በሆነ ንጉሥ ጎን ለእርዳታ ተሰልፋለች። ይህም ወዳጅነት ንጉሠ ነገሥቱ በአንጻራዊ ደረጃ ዘመናዊ ሊባል የሚችል የጦር ኃይልና ሥልጣናቸውንና ጥቅማቸውን በሚገባ ለማስጠበቅ የረዳቸውን የሴኪሪቲ አውርታር ለመገንባት ዕድሉን ሰጣቸው። በሌላ ደረጃ ደግሞ ይኸው ወዳጅነት አንድ የካፒታሊስት ኃይለ ኃያላን ከአንድ ኋላ ቀር ጸረ ዴሞክራሲ ከሆነ ኃይል ጋር የሰመረ ግንኙነት ጠብቆ አብሮ መጎናኘት እንደሚችል አረጋገጠ። እንደ ንጉሠ ነገሥቱ ሁሉ ማንም ማን እግዚአብሔር የመረጠኝ ነኝ ቢልም እንኳ ጊዜ አንድ ቦታ ላይ ጸጥ ብሎ ቆሞ አይጠብቅምና የኅብረተሰቡ ዕድገት ምንም እንኳ እንደ ቀንድ አውጣ ቢንቆረሰስም የራሱም የሆነ የለውጥ ሂደትና የራሱም የሆነ ውጤት ነበረው። ኢትዮጵያ ለውጭ ዓለም በሯን መክፈቷም ተጽዕኖ አምጥቷል። በአፍሪካ ላይ የነፈሰው የለውጥ ነፋስ በኢትዮጵያም ላይ ሽው በማለቱ እስከዚያን ጊዜ ድረስ የንጉሠ ነገሥቱ ተወዳጅ ልጆች የነበሩት ምሁራን መቁነጥነጥ ጀመሩ። ከአበቃቀሉ ሊከለስ ያለና የጥገና ለውጥ ቅኝት የያዘ የሁከት ዘር ከአዲስ አበባ ዩኒቨርሲቲ ቅጥር ግቢ መታየት ጀመረ። በመንግሥቱ አስተዳደር ውስጥ ባሉ የቢሮ ከበርቴዎችና በባህል ሲገዙ በኖሩት በፊውዳላዊ መሳፍንት መካከል የነበረው መፈራረቅ ንጉሠ ነገሥቱን የገላጋይ ሚና ስለሰጣቸው፣ ይህም በአንጻሩ ፍጹም ሥልጣናቸውን አጠናከረላቸው። በታህሳስ 1953 ዓመተ ምህረት መንግሥቱ ነዋይ የመራው በክብር ዘበኛ የተሞከረ መፈንቅለ መንግሥት መናጋትን አመጣ። የመፈንቅለ መንግሥቱ ዋነኛው ጠንሳሽ የክብር ዘበኛ ዋና አዛዥ የነበረው ወንድሙንና በጣም ይፈራ ለነበረው የሴኩሪቲ መስሪያ ቤት ዋና አዛዥ የነበረውን እንዲሁም የፖሊሱንም አዛዥ ሊያግባባ የቻለው ገርማሜ ነዋይ የተባለው አሜሪካ የተማረ ምሁር ነበር። ፊውዳላዊ ሥርዓቱንና ሥልጣኑ የማይጠየቀውን ንጉሣዊ አገዛዝ ይቃወም የነበረው ገርማሜ ከብሔራዊ ስሜት የመነጩ ተራማጅ ሐሳቦች ነበሩት። መፈንቅለ መንግሥት ያደረጉት ሥልጣኑ በሕገ መንግሥት ተመጥኖ በተሰጠው ንጉሠ ነገሥት በዚያው በኃይለ ሥላሴ ልጅ በአልጋ ወራሹ ስር አገዛዙ ለዘብ ያለ ሥርዓት ለማቋቋም ነበር ሐሳባቸው። መፈንቅለ መንግሥት የተሞከረው ንጉሠ ነገሥቱ ለአገር ጉብኝት ወደ ብራዚል ሄደው በነበረበት ጊዜ ሲሆን፣ የጦር ሠራዊቱ በታማኝነት ስለቆመ መፈንቅለ መንግሥቱን የሞከሩትን በማቸነፍ በሦስት ቀናት ውስጥ እንዲከሽፍ አደረገ። አሜሪካ መፈንቅለ መንግሥቱን በማክሸፍ ረገድ ወሳኝ የሆነ ሚና ነበረው የሚል ስሞታ አለ። ሆኖም ከቴክኒካዊ ጉድለቶች፣ በደንብ ካለማቀድ፣ መፈንቅለ መንግሥት አድራጊዎቹ ቆራጥ ውሳኔ የሚጠይቅ ሰዓት ህማምን ታታቸውን በመነጨ ሁኔታ ከሽፎም ሊሆን ይችላል። ወደ መፈንቅለ መንግስቱ ማክተሚያ አካባቢ ጥቂቶቹ የመሳፍንቱ ወገንና ሚኒስትሮች በመፈንቅል አድራጊዎቹ ተገለዋል። ኃይለ ሥላሴ መፈንቅለ መንግስት አድራጊዎቹን በስቅላት ቀጡ። ራሳቸውን በራሳቸው የገደሉት እንኳን ሳይቀሩ ሬሳቸው በአደባባይ ተሰቀለ። ከዚያም ስልጣናቸውን እንደገና ማረጋገጥ ጀመሩ። ሆኖም አጠቃላይ ሁኔታ በአገሪቱ ታሪክ ውስጥ የአዲስ ምዕራፍ በር ከፋች ሆነ። ያ የማይገሰስ የፍጹም ስልጣንም አፋዊ ግርማ የቀድሞ ሞገሱን አጣ። ፍጹም ታዛዥነት የሚለው አስተሳሰብ ጥያቄ ምልክት ወደቀበት። ሌላ አማራጭ እንደሚያስፈልግ ለህዝቡ ብሽ ብሎ ይታየው ጀመር። መንግስቱ ነዋይ ላይ የታየው ረጋ ያለና ክብሩን የጠበቀ ሰብእና በህዝብ ዘንድ አክብሮት አተረፈለት። በአደባባይ ሲሰቀልም ህዝቡ በጸጥታ በጽሞናና በተመስጦ ተመለከተ። መፈንቅለ መንግስት ሞካሪዎቹ አልተሳካላቸውም። መልእክታቸውን ለህዝብ ቀደም ብለው ለማስተላለፍ እንኳ አልቻሉም። ሆኖም ግን የለውጥ ዘር ከህዝቡ መንፈስ ውስጥ እንዲዘራ ቢያንስ ጥርጣሬ እንዲያድር ለውጥ የሚመጣበትን የተሻለና ፍቱን የሆነ መንገድ ማንሰላሰል ማስፈለጉን አሳይተዋል። ይህን ሁሉ ነገር በሚገባ ለማጣጣም የተሻለው እድል የነበራቸው የዩኒቨርሲቲ ተማሪዎች ነበሩ። መፈንቅለ መንግስቱን ደግፈው ነበርና የንጉሠ ነገሥቱና የመሬት ከበርቴዎች የቁጣ ወጀብ አላለፋቸውም። የጃንሆይ ልጆች መሆናቸው ቀረ። በዩኒቨርሲቲው ቅጥር ግቢ አዞዎች ተብለው የሚጠሩ የስር ነቀል ለውጥ አመለካከት የነበራቸው ተማሪዎች ሥርዓቱን ለመቃወም ውስጥ ውስጡን መደራጀት ጀመሩ። በ1957 ዓ.ም ተመረጡ። ተማሪዎች በፊውዳላዊት ኢትዮጵያ ውስጥ ድብልቅልቁን ሊያወጡ ከሚችሉት መፈክሮች አንዱን መሬት ላራሹ የሚለውን ይዘው ሰላማዊ ሰልፍ አደረጉ። ሰላማዊ ሰልፉን ፖሊሶች ኃይል በመጠቀም በተኑት። ጥቂት የተማሪ መሪዎችም ከዩኒቨርሲቲው እንዲባረሩ ተደረገ። ሆኖም ከዚያ በኋላ ተማሪዎች ያንኑ ፈለግ በመከተል በየዓመቱ ከፍተኛ ትርምስ የሚፈጥሩ መፈክሮችን በማከታተል ከፖሊስ ጋር ይጋፈጡ ገቡ። ከፖሊስ ጋርም በሚደረገው ግጭት ወላጆችንና የከተማውን ሕዝብ ስሜት እየቀሰቀሰ መጣ። የሁለተኛ ደረጃ ተማሪዎችም ተሳታፊ እየሆኑ መምጣታቸው መልእክቱ በርቀትና በስፋት እንዲሰራጭ አደረገ። 1960 ዓ.ም ተመረጠ። ሲገባማ ተማሪዎች አጠቃላይ ሥርዓቱ በስር ነቀል ለውጥ እንዲገረሰስና በምትኩም ሕዝባዊ ዴሞክራሲያዊ ሪፐብሊክ እንዲቋቋም መጠየቅ ጀምረው ነበር። ንጉሠ ነገሥቱና አጫፋሪዎቻቸው እንዲሁም አሜሪካውያን አማካሪዎቻቸው በዚህ ሁሉ ውስጥ የሚታያቸው የኮሙኒዝም መቅሰፍት ሆነ። ታዲያም እመቀው ተጠናከረ። የተማሪ መሪዎች ታሰሩ፣ ተገደሉም። ግን እንቅስቃሴው አልረገበም። ከህዝቡ አብዛኛው የሆነው አርሶ አደሩ ምንም እንኳን እንደ ምሁራን አርቆ ማስተዋልና ባልተዘበጠ መንገድ አመለካከቱን መቃኘት ባይሆንለትም ዝም ብሎ ተመልካች አልሆነም። የዘመናት የፊውዳል ባህልና ፍዳ መከራን እንደ ድል ፈንታ አድርጎ የመቀበል እምነት እንደ መርግ ቢጫ ነውም ግብታዊ በሆነና በደንብ ባልተደራጀ መንገድ መገንፈሉ አልቀረም። የአማራውና የትግሬው ባህል የሃይማኖት ወዘተ በደቡብ ኢትዮጵያ በብሔርና በሃይማኖት ላይ ያደረሰው ጭቆና በኢኮኖሚ ደረጃ ካለው ጭቆና ጋር በመጣመሩ አመጹ የብሔርና የምርት ጥያቄን አወሳስቦ መያዙ የማይቀር ነበር። በባሌ አርሶ አደሮች ከመንግስት ጋር ያደረጉት ጦርነት ከ1953 እስከ 1962 ዓመተ ምህረት ቀጥሏል። በ1960 ዓመተ ምህረት የጎጃም አርሶ አደሮች የእርሻ ገቢ ታክስን በመቃወም መንግስት ላይ ጠመንጃ አንስተው ከባድ ውጊያ በኋላ አመጹ ተደምስሷል። በሌሎች አካባቢዎችም ትንሽ የማይባሉም ያርሱ አደረ አመጾች እየተነሱ በኃይል በከፋፍለ ግዛ ፖሊሲ በመደለልም በማስፈራራትም ሊበርዱ ይችላል። ሆኖም እዚህ ላይ ጠቅሰን ማለፍ ያለብን ምንም እንኳን ያርሱ አደረ አመጾች የለውጥ ፍላጎትን ያንጸባረቁ ቢሆንም ያ ፍላጎታቸው በዚያው በሚዋጉት ሥርዓተ መንግሥት ክልል ውስጥ የታጠረ እንጂ ከዚያ ወጣ ብሎ ያማተረ አልነበረም። ስለዓላማቸው ግልጽ የሆነ ርዕዮትም ሆነ ያሉበት የግዙነት ሁኔታ ካጠቃላይ የሥርዓቱ ባህሪ የመነጨ ስለመሆኑ ግንዛቤ አልነበራቸውም። እንዲሁም ግብታውያን ያርሱ አደረ አመጾች ሁሉ እነዚህም የችንፈት መሠረት ይኸው ነበር። ሰራተኞችም እጃቸውን አጣጥፈው አልተቀመጡም። ቁጥራቸው አነስተኛ የነበረ ቢሆንም በ1966 ዓ.ም ሙያተኞችን ጨምሮ በኢትዮጵያ ሰራተኞች አንድነት ማህበር ኢሳማ የተመዘገቡት 100 ሺህ ነበሩ። የማህበር መብቶችንና የኢኮኖሚ ጥቅሞችን ለማግኘት በአመታት ውስጥ በየጊዜው ትግሎች አካሂደዋል። የመጀመሪያ የሰራተኛ ማህበር በ1939 ዓ.ም በፍራንኮ ኢትዮጵያ ባቡር ጣቢያ የተቋቋመ ሲሆን መንግስት አጠቃላይ የማህበር መብቶቻቸውን አውቆ ኢሳማ በ1955 ዓ.ም እስኪመሰረት ድረስ የሰራተኞች መሪዎች እየታሰሩ እየተገደሉ የሥራ ማቆም አድማዎች በጭካኔ እንዲበተኑ እየተደረገ ብዙ አመታት ማለፍ ነበረባቸው። የኢትዮጵያ መንግስትና የበላይ ጠባቂ የነበረው የአሜሪካ መንግስት የኢሳማን የበላይ አመራር ለመቆጣጠር የቻሉ ሲሆን ከICFTU እና ከAFL-CIO ጋር ትስስር እንዲኖረው አድርገዋል። ሆኖም ሌሎች መሪዎችና የበታች ማህበራት ስልጣኑን ከተሸጡት ከነበየነ ሰለሞን፣ ዓለም አብዲ፣ ፍሳጽዮን ተኬ እንደ ቀደም ተከተላቸው የኢሳማ ፕሬዝዳንት፣ ምክትል ፕሬዝዳንት፣ ዋና ጸሐፊ እጅ ፈልቅቆ ለማውጣትም ብቻ ሳይሆን የሥራ ሁኔታ እንዲሻሻል፣ ለበቂ የመነሻ ደሞዝ፣ ለማኅበራዊ ሴኩሪቲ ጥቅሞች ወዘተ ዋስትና የሚሰጣቸውን የሠራተኛ ሕግ እንዲወጣ ለማስደረግ እንዲያስችላቸው ትግላቸውን ቀጠሉ። አብዛኛዎቹ ኩባንያዎች በውጭ አገር ሰዎች ባለቤትነት ስር የነበሩ ሲሆኑ በአንዳንዶቹ ውስጥ በደች ኤችቪኤ ባለቤትነት ስር እንደነበረው እንደ ወንጂ ስኳር ባሉት ውስጥ ነጮቹ ሥራ አስኪያጆችና ተቆጣጣሪዎች ዘረኞች ነበሩ። በህንዶች በንጉሳውያን ቤተሰብና በሚኒስትሮች የጋራ ባለቤትነት ስር በነበረው በኢንዶ የጥጥ ፋብሪካ ውስጥ እድሜያቸው ለጋ የሆነ ልጆችን ማሰራት በስፋት ይታይ ነበር። የሥራ ሁኔታውም ልክ በኢንዱስትሪያዊው አብዮት ጊዜ በአውሮፓ ውስጥ እንደነበረው አይነት ነበር። በአጠቃላይ ሰራተኞችን ብዝበዛው አንገሸገሻቸው፣ በገኑ፣ ታገሉ። ሲልም በ1955 ዓ.ም ተመረጠ። በማህበር በተደራጁት ሰራተኞችና በተራማጅ ተማሪዎች መካከል ምስጢራዊ ግንኙነት እየተዘወተረ መጣ። የተማሪው እንቅስቃሴ ሊራመድ የሚችልበት ደረጃ የተወሰነ ክልሉም የጠበበ መሆኑን የተረዱ በስር ነቀል ለውጥ የሚያምኑ ምሁራን በሚያዝያ ወር 1964 ዓ.ም ተመረጠ የኢትዮጵያ ህዝባዊ አብዮታዊ ፓርቲን ኢሃፓ ለመመስረት በሚስጥር ተሰብስበው ጉባኤ አደረጉ። የነበረውንም መንግስት በትጥቅ ትግል ለመገርሰስ ይቻል ዘንድ የሽምቅ ተዋጊ ኃይል ለማሰልጠንና ለማስታጠቅ እርምጃዎች ተወሰዱ። ባሉትም ህዝባዊ ንቅናቄዎችና ማህበራት ውስጥ መልክ ባለው መንገድ ለመስራት እቅድ ወጣ። ስር ነቀል ለውጥ በሚሉት ምሁራን መካከል የነበረው የሐሳብ ልዩነት ማለትም ፓርቲ ለመመስረትም ሆነ የትጥቅ ትግል ለመጀመር ጊዜው ገና ነው ይሉ በነበሩትና ኋላም መኢሶን የተባለ ድርጅት ባቋቋሙት በፓርቲ ተደራጅቶ ለመታገል ጊዜው ይፈቅዳል በሚሉት መካከል የነበረው ልዩነት ጨርሶ ከለየለት ደረጃ የደረሰው ኢሃፓ ከተመሰረተበት ከዚሁ ዕለት ጀምሮ ነበር። ደግሞም የኤርትራ የሽምቅ ውጊያ ጦርነት ነበር። የኤርትራ ነጻ አውጪ ድርጅት የፖለቲካ ፕሮግራም ያወጣው 1963 ዓመተ ምህረት የትጥቅ ትግል ከጀመረ ከ10 ዓመት በኋላ ቢሆንም በዚያን ጊዜ ባንጻራዊ ደረጃ እጅግ ተደራጅቶ የነበረው ይኸው የኤርትራውያን የሽምቅ ውጊያ ነበር። የኤርትራውያን የትግል ባህሪ ምን ነበር የሚል ትንተና ውስጥ መግባት የዚህ መጽሐፍ አይነተኛ ዓላማ ባይሆንም ጦርነቱ በንጉሠ ነገሥታዊ መንግሥት ላይ የራሱ የሆነ ጫና እንደነበረው መናገሩ በቂ ይሆናል። በአገር ውስጥ ተራማጅ አመለካከት የነበራቸው ምሁራን ይኸው የኤርትራው ትግል የሽምቅ ውጊያን ለመጀመርና ለመከተልም ይቻላል የሚለው እምነታቸውን የሚያረጋግጡበት ሆነላቸው። ጥቂቶቹ ደግሞ የውሃን ከመሆናቸው የተነሳ የሽምቅ ተዋጊዎች በወቅቱ ከቶንም የማይገባቸውን የተራማጅነት ካባ አከናነቧቸው። በአውደ ጦርነቱ ላይ ደግሞ መመጣጠን አልነበረም። የንጉሡ ጦር የበላይነቱን ይዞ ሽምቅ ተዋጊዎቹ በእጽዋት ከተራቆጠው ከበረሃማው አካባቢ መወሰን ነበረባቸው። የኤልፍ እስላማዊና ወንዜ ሰበካይ በሚል የሚያደላ ድርጅት ነው እየተባለ ይለጠፍበት የነበረውን ለመፋቅና ብዙ ክርስቲያናውያን ኤርትራውያንን ከደጋው ክፍል ለመሳብ ተስኖት ነበር። እንዲያውም በሃይማኖትና በጎሳ ላይ የተመሰረቱ ውስጣዊ ግጭቶች በ60ዎቹ ዓመተ ምህረት ድርጅቱ እንዲከፋፈል አድርጎታል። 1966 ዓመተ ምህረት ኢኤልኤፍና በቅርቡ ተመስርቶ የነበረው ኢፒኤልኤፍ ከሁለቱም ወገን ቢዳመር ከ1000 የበለጠ የታጠቀ የሽምቅ ተዋጊ ጦር ያልነበራቸው ሲሆን ረብ በሌለው የመቀናቀን ጦርነት እርስ በርስ መተላለቁን ተያይዘውት ነበር። በልዩ ልዩ ምክንያት የአረብ አገሮች ለሽምቅ ተዋጊዎች ድጋፍ በመስጠታቸው በአገር ውስጥም ሆነ በዓለም አቀፍ ደረጃ ጦርነቱ በኢትዮጵያ ላይ ያመጣው ጫና ፖለቲካዊ ነበር። የኢትዮጵያ ወታደሮች ግጭቱ ማለቂያ የሌለው በመሆኑ ቅሬታ ነበራቸው። ለጦር ግንባር አገልግሎታቸውም የደሞዝ ጭማሪ ጠይቀዋል። የኤርትራው እንደራሴ ራስ አስራተ ካሳ በጦርነቱ መቀጠል ትርፍ ስለሚያገኙበት ጥረታቸውን ባያሰናክልባቸው ኖሮ ሽምቅ ተዋጊዎቹን ሊያቸንፉ እንደሚችሉም ይገምቱ ነበር። ሽምቅ ውጊያዎች ግብታዊነት ያላቸው የአርሶ አደር አመጾች፣ ሰራተኞች የተደራጀ ጡንቻቸውን እያሳዩ መምጣት፣ ምሁራን በምስጢር መምከር፣ በመሳፍንቱና በቢሮ ከበርቴዎች ሊደረግ ነው እየተባለ የደስታ ወሬ መዛመት፣ ለመፈንቅለ መንግስት የሚደረግ መመሳጠር፣ አገሪቱም ወደ ድህነት አዘቅት እያደር ማቆልቆል፣ ይህ ሁሉ ውጥንቅጥ ሁኔታ ሲታይ በርግጥ የሆነ ነገር እየተንቀሳቀሰ ነበር። 1965 ዓመተ ምህረት በኢትዮጵያ ውስጥ ይታይ የነበረው አፍአዊ ሰላምና ጸጥታ በውስጡ ጭንቅና እምሳት የተመላበትን ሁኔታ ሸፍኖ ይዞ ነበር። ንጉሠ ነገሥቱ ያንኑ ፍጹም ሥልጣን አንቀው ይዘው የነበር ሲሆን፣ ባለሟሎቻቸው ደግሞ ከጃንሆይ በኋላ ለሚሆነው ለመዘጋጀት ነገር ይጎነጉኑ፣ በመካከላቸው ትስስር ይፈጥሩ ገቡ። አብዮታውያኑ ደግሞ ከህቡአዊነት በዓታቸው መድምደው መሸጉ። ከቶ ምን ሊመጣ እንደሚችል ማንም በርግጥ ሊተነብይ አልቻለም። በአንድ ሲታይ ገዥም ተገዥም አንድ ነገር ሊፈጠር ነው ብለው የሚጠባበቁበት ሁኔታ መጣ። አብዮቱ በመጣ ጊዜ ለሁሉም ዱብዳ ሆነበት። ማንም በቂ ዝግጅት ያደረገ አልነበረም። ማንም ቢያንስ በመጀመሪያው ደረጃ ጥልቀቱንና አንደምታውን የገመተ አልነበረም። ለመንግስት ደግሞ የከፋ ያደረገው ብልጣብልጥ የነበሩት ንጉሠ ነገሥት አርቆ ማስተዋል ተስኗቸው የቤተ መንግስት ደጃፍ መቆርቆፍ የጀመረውን አብዮት ዘወትር ይሆን ከነበረው የተለየ አይደለም፣ በቀላሉ ልናልፈው የምንችለው የተለመደ ችግር ነው ብለው በሚያሳዝን ሁኔታ መገመታቸው ነበር። ስህተታቸው ዙፋናቸውንና ሕይወታቸውን ሲያሳጣቸው ኮትኩተው ያሳደጉትና የገነቡት ሥርዓት መገርሰስ እንዲፋጠንም አድርጎታል። በአብዮቱ ተዋንያን በሆኑት ታጋዮችና በሕዝቡ በኩል የነበረው የዝግጅት ማነስ ደግሞ አብዮታቸውን አሳጥቷቸዋል። ከዚህም የተነሳ ይኸው ኢትዮጵያ በሽምቅ ውጊያ፣ በአምባገነኖች፣ በድህነት፣ በረሃብ፣ በሞት ተሰንጋ ተይዛ ትገኛለች። አንድ አብዮት ይህ ያ የሚባል ጦር ሰፈር ላይ የተወሰነ ወታደራዊ ማጥቃት ከማድረግ ጋር ተመሳስዶ መቅረብ የለበትም። አንድ ወታደራዊ ነቁጣ የተመታበት ትክክለኛው ቀን ሊታወቅ ይችላል። በትክክል መቼ ጥቃቱ እንደተጀመረ፣ ማን እንደጀመረው፣ ማን እንደጨረሰው፣ መቼ እንደተጨረሰ ሊታወቅ ይችላል። ህዝባዊ አብዮት ግን የተለየ ነው። የብዙ ዓመታት ቅሬታ ነበልባሉን ሲያራግበው ይቆያል። እዚህ ብልጭ ይላል፣ እዚያ ድርግም ይላል፣ ሌላ ቦታ ደግሞ እንደገና ብልጭ ይላል። የተዳፈነው እሳት፣ የመራራ ትግል፣ የቀቢጸ ተስፋ፣ የችንፈት፣ የከፊል ድል፣ የነዚህ ሁሉ የዓመታት ክምችት የተለኮሰ ጊዜ አገር አጥለቅልቅ እሳት ይነሳል። ስለዚህም የ1966 ዓመተ ምህረት አብዮት በርግጥ መቼ ተጀመረ? ማን ጀመረው? በእውነቱ ጥያቄዎቹ በደንብ የተስተካከሉ አይደሉም። ለዚያች ለመጨረሻይቱ የፍጻሜ ፍንዳታ ምክንያት የሆነው ህብረተሰቡን ሲከፋፍሉት ከነበሩት መሰረታውያን ምክንያቶችና ተቃርኖዎች ጋር ተነጻጽሮ መቅረብ ያለበት አይደለም። ለነገሩ ታሪክ ስልጣን ላይ ያሉ ሰዎችና አጫፋሪዎቻቸው እንዳሻቸው የሚያደርጉት መስክ ነው። በቦታው ላለው ስርዓት ማጠየቂያ ለመስጠት ወይም ስልጣን ላይ ለተቆናጠጡ አዲስ መሪዎች ተቀባይነት ለማስገኘት ታሪክ ይጻፋል። ለእንደዚያ ላሉ በኢትዮጵያ ውስጥም በውጭም ብዛት በነበራቸውም ላላቸው ሰዎች የካቲቱ አብዮት የተጀመረው በወታደሩ ነው። እንደዚህ ያሉ ሰዎች እንግዲህ አብዮቱ የተጀመረው ጥር 4 ቀን 1966 ዓመተ ምህረት በነጌሌ ጦር ሰፈር ንጹህ የመጠጥ ውሃና የተሻለ ምግብ እንዲቀርብላቸው ተቃውሟቸውን ለማሰማት ወታደሮች አመጽ አስነስተው አዛዥ መኮንኖቻቸውን ያሰሩበት ጊዜ ነበር ማለት ነው። ለነጌሌው አመጽ ትልቅ ግምት የሚሰጡት ሰዎች ዓላማ አብዮቱን ያነሳሳው ወታደሩ መሆኑን ለማስረጃ የሚያቀርቡ ስለሆነ አመጹ በጣም ባጭር ጊዜ ያቆመ መሆኑንና ህዝቡም ላይ ሊቀሰቀስ የቻለው ስሜት ይምንት እንደነበረ የሚያሳየውን ሐቅ ሳይጠቅሱት ያልፋሉ። መፍቀሬ ደርግና ከላሽ ታሪክን ወደ ጎን ትተን ያ አገር አጥለቅልቅ ታላቅ የአብዮት እሳት ለዓመታት ሲብላላ ከቆየ በኋላ ግርማውን የገለጠው በሚከተለው አይነት ነበር። የዩኒቨርሲቲ ተማሪዎችና መምህራን መንግስት የደበቀውንና በብዙ ሺህ የሚቆጠር ህዝብ የፈጀውን የወሎና የትግራይ ረሃብ ለህዝብ አጋለጡ። የባንክ ሰራተኞች የሥራ ማቆም አድማ አድርገው መንግስት ጥያቄዎቻቸውን የግድ እንዲቀበላቸው አስደረጉ። የአዋሽና የወንጂ ስኳር ፋብሪካ ሰራተኞች የደሞዝ ጭማሪ ካላገኙና የተሻለ የሥራ ሁኔታ ካልተፈጠረላቸው የሥራ ማቆም አድማ እንደሚመቱ ዛቱ። መምህራን በተማሪዎች እየተደገፉ አከራካሪ የነበረው ሥርዓተ ትምህርት ላይ የቀረበው መሻሻል ሴክተር ሪቪው ሥራ ላይ ከዋለ ሥራ እንደሚያቆሙ አስፈራሩ። በደቡባዊው ጠቅላይ ግዛት በሲዳሞ ውስጥ በሚገኘው በነጌሌ የተነሳው የወታደር አመጽ በዚህ ላይ ተደመረበት። መንግስት ደግሞ የእህልና የቤንዚን ዋጋ በመጨመር በእሳቱ ላይ ነዳጅ ጨምሮበት አረፈ። የካቲት 11 ቀን ታክሲ ነጂዎች በአዲስ አበባ ውስጥ ሰላማዊ ሰልፍ ሲያደርጉ አድማ ላይ የነበሩት መምህራን ተማሪዎችም ተባባሪዎቻቸው ሆኑ። ሰላማዊ ሰልፉን ለመበተን የሴኩሪቲ ኃይሎች ሞከሩ። ረብሻ ተነሳ። ብዙም ሰዎች ተገደሉ። አዲስ አበባ ተጨነቀች፣ ተጠበበች፣ ወታደሮችም ቆልፍ ቆልፍ ቦታዎችንና ህንፃዎችን እንዲጠብቁ ተደረጉ። ከዚህ ቀን ጀምሮ አስመራ ውስጥ ወታደሮች እስከመጹበት እስከ የካቲት 19 ቀን ድረስ በሰላማዊ ሰልፍ አድራጊዎችና በወታደሮች መካከል አዲስ አበባ ውስጥ በየለቱ ግጭት እየተፈጠረ ብዙ ሰው ይቆስል ወይም ይሞት ነበር። የካቲት 17 ቀን ንጉሠ ነገሥቱ ለበላው የኢትዮጵያ ሕዝብ በሬዲዮና በቴሌቪዥን ንግግር አደረጉ። ንግግራቸው የተለመደውን የመታበይና ያልበገሪነት ቃና እንደያዘ ሆኖ ላላ ለቀቅ ማድረግንም አጣምሮ የያዘ አቀራረብ ነበረው። ሴክተር ሪቪው ለጊዜው እንዲገታ ተደረገ። የቤንዚን ዋጋ በሊትር 10 ሳንቲም እንዲቀንስ ሆነ። በዋና ዋና ሸቀጦች ላይም የዋጋ ቁጥጥር እንዲደረግ ታዘዘ። መንግስት መልሶ ለማጥቃት ይችል ዘንድ አፈገፈገ። ረብሻ የሚፈጥረውን ሁሉ እዚያው በታየበት እንዲገድሉ ለወታደሮች ትዕዛዝ ተሰጠ። አንድ የመንግስት ሁኔታ መግለጫ ወጥቶ 558 ዱርዬዎች በሳምንት ውስጥ እንዲታሰሩ፣ 75 አውቶቡሶች፣ 36 የግል መኪናዎች፣ 26 የመንግስት መኪናዎች፣ 7 የዲፕሎማቲክ መኪናዎች፣ 38 ቤቶች፣ 2 ባቡሮች ወዘተ በሰላማዊ ሰልፍ አድራጊዎቹ እንደተጎዱ ተገለጸ። የሪፖርቱ ትኩረት በንብረት ላይ ስለደረሰ ጉዳት ስለነበር ግልጽ በሆነ ምክንያት የሞቱት ቁጥር 3 የቆሰሉት 22 ተብሎ ቀረበ። በማስታወቂያ ሚኒስቴር የወጣው የሳምንቱ የሁኔታ መግለጫ ለረብሻው ተጠያቂ ያደረገው ጥቂት ታክሲ ነጂዎችን፣ ቁጥራቸው አነስተኛ የሆነ ከትምህርት ገበታ የተገለሉና ፈተና የወደቁ ግለሰቦችን፣ ሥራ ፈቶችን፣ ዱርዬዎችና አሉባልተኞችን ነበር። የሆነ ሆኖ አንድ ጊዜ አይነ ጥላቸው ተገፏልና ተማሪዎችም ሆኑ አስተማሪዎቹ ሊረኩ አልቻሉም። አድማው ቀጠለ። የካቲት 19 ቀን ወታደሮችና ባለሌላ ማዕረጎች አስመራ ውስጥ አመጹ። በቀጣዮቹም ቀናት ችግሩን ለማብረድ በመፍጨርጨር ንጉሠ ነገሥቱ ለወታደሮች ደሞዝ ጨመሩ። ግን አመጹ ቀጠለ። የአዲስ አበባ ወታደሮችና የቢሾፍቱ አየር ኃይል አመጹን ተቀላቀሉ። በዚህም የተነሳ ጠቅላይ ሚኒስትሩ አክሊሉ ሀብተወልድ ከጠቅላላው ካቢኔ ጋር ከሥራ ተሰናበቱ። እንዲህ አይነት ነገር በአገሪቱ ውስጥ ሲታይ ከቶውንም ለመጀመሪያ ጊዜ ነበር። ከዚህ በኋላ የነበሩት የሁኔታ እድገቶች በብዙ ምንጮች በደንብ የተዘገቡ ናቸው። ግን እኛ ለምንፈልገው ጉዳይ አንዳንድ በመፍቀሬ ደርግ ታሪክ ጸሐፊዎች አብዛኛውን ጊዜ ተድበስብሰው የሚያልፉትን አንዳንድ አስፈላጊ ነጥቦች እናነሳለን። በይበልጥ የኢኮኖሚ ጥያቄና አንዳንድ በየአካባቢው በተፈጠሩ ቅሬታዎች ላይ ተመስርቶ የተነሳው ትግል መሬት ላራሹ፣ ዴሞክራሲያዊ መብት፣ ህዝባዊ መንግስት የሚሉ ጥያቄዎች ታክለው ወዲያውኑ ፖለቲካዊ በመሆን የልዩ ልዩ ክፍሎች ጥያቄዎች ሆኑ። አብዮቱ ከህዝቡ ሰፋ ያለውን ክፍል ያሳተፈ ሲሆን በአጠቃላይ ሲታይ ተባ ያለና ላቅ ያለ ድርሻ የነበረው የከተማው ነዋሪ ነበር። ሰራተኞች፣ ተማሪዎች፣ ምሁራን፣ የመንግስት ሰራተኞች፣ ወታደሮች፣ ባለሌላ ማዕረጎች፣ ቀሳውስት፣ ሴቶች፣ እስላሞች፣ ሥራ አጦች ወዘተ ሁሉ ተካፍለውበታል። ከጦር ኃይሎች ተራማጅ አስተሳሰብ የነበራቸው ክፍሎች አርሚ አቪዬሽን፣ የመሐንዲስ ክፍል፣ አየር ኃይል ወዘተና ሲቪል ወገን ተግባብቶ ለመስራት የሚያስችል ትስስር የፈጠሩ ቢሆኑም ጦር ኃይሉ እርስ በርሱ አንድነትም ሆነ በአብዮቱ ውስጥ ግንባር ቀደምትነት አልነበረውም። ይልቁንም የሚያጠረቅቅ ሁኔታ በተፈጠረ ቁጥር መሰናክል ከመሆንና ከማፈግፈግ አልተመለሰም። ወታደሮቹ አሁንም ለንጉሠ ነገሥቱ ታማኝነታቸውን በመግለጽ አድማ በመቱ ሰራተኞች ላይ እርምጃ ይወስዱ የነበሩት ትንሽ በትንሽ የንጉሰ ነገስቱን ስልጣን ለመሸርሸር ሰፊ መራእቅ ለኖሯቸው ሳይሆን ለራሳቸው የሚበቃንን አግኝተናል ብለው ስላመኑና ረብሻው መቆም አለበት ስላሉ ነበር። የተማሪው የላባደሩ የመንግስት ሰራተኛው ሰላማዊ ሰልፍና የካቲት 30 ቀን ለመጀመሪያ ጊዜ ሀተ ብሎ በኢሳማ የተጠራው አጠቃላይ የሥራ ማቆም አድማ ተዳምሮ እንዳልካቸው መኮንን ካቢሬን ለመውረድ አበቃው። ከጦር ሰራዊቱ መሰረታዊ ለውጥ የፈለጉት ክፍሎች በኋላም የደርጋ መጻ ኢላማው ያደረጋቸው የህዝቡን ጥያቄና ህገ መንግስት እናሻሽላለን በሚል ሽንገላ አቅጣጫ ለማሳት የነበረውን ተቃውሞ ደግፈው ቆሙ። በዚያ ፈጣን እድገት እያገኘ ይሄድ የነበረው ለፈንዳ በሚል የተጋጋመ ሁኔታ ውስጥ አብዮቱን ለማራመድ በሚፈልገው ተራማጅ ክፍልና ሲቪልና የተወሰኑ ክፍሎችም ከጦር ኃይሉ ጠቅላላውን ነገር ሊገታ በሚፈልገው ድምሩ ወታደር መካከል ነቅ መኖሩን ብዙዎች ሊያዩ አልቻሉም ነበር። ከሁሉም በላይ እንዳልካቸው መኮንን ስልጣን በያዙበት በዚህ ጊዜም ነበር በተራማጅ ምሁራን የነበረው ንፍቀት መከፋፈል በአደባባይ ረግጦ የወጣው። ወለው አድረው መይሶን ሆነው ብቅ ያሉት ወታደሩን በመደገፍ አዲሱን መንግስት የማሻሻል እርምጃዎች እንዲወሰድ ጊዜ እንስጠው ሲሉ፣ በያፓ ዙሪያ የተሰባሰቡት ደግሞ ያረጀ ያፈጀውን ስርዓት ለመገልበጥና ህዝባዊና ዴሞክራሲያዊ በሆነ መንግስት ለመተካት ትግሉ መቀጠል አለበት አሉ። ባጭሩ አብዮቱን በመምራት ተራማጅ መኮንኖች የሚቀጸሉት ስም የተሳሳተ የመሆኑን ያህል ባለሌላ ማዕረጎችና ወታደሮች ደግሞ ድርሻ አልነበራቸውም ብሎ አፍን ሞልቶ መናገር ደግሞ በዚያው መጠን የተሳሳተ ነው። ትግሉ ጥልቀት እንዲያገኝና ቀጣይነት እንዲኖረው ተራማጅ ምሁራን ላቅ ያለ ድርሻ የነበራቸው ቢሆንም በሁኔታው ላይ አሻራቸውን ለማተም በሚያስችል የጥንካሬ ደረጃ ማንኛቸውም አልተደራጁም ነበር። ኢህአፓ በዚህን ጊዜ ከላባደር ማህበራትና ከወጣቱ ጋር የጠበቀ ግንኙነት ቢመሰርትም ድርጅታዊ ጥንካሬ አልነበረውም። በወቅቱ እጅግ ተወዳጅና በህቡ ይሰራጭ የነበረው ልሳኑ ዴሞክራሲያ የራሱ ልሳን መሆኑን ያረጋገጠው ነሐሴ 1969 ዓ.ም ተመረተ ራሱን ይፋ ያወጣ ጊዜ ብቻ ነበር። መይሶንን በኋላ የመሰረተው ክፍል ገና የተወሰነ ቅርጽ ያልያዘና አገር ውስጥ የነበረው የዴሞክራሲያን አቋሞች ሲያስተጋባ፣ የውጭው ክፍል ደግሞ ቃናው የተለየ ነበር። ለአዲሱ መንግስት ጊዜ እንስጠው ወዘተ አይነት ከእውነት በተቃረነ መንገድ እንደቀረበው ደርግ ከጦር ኃይሎች ንቅናቄ ተራማጅ ክፍል የተመሰረተ አልነበረም። ከተራማጅ የሲቪል ተቃዋሚ ወገኖች ጋር የቅርብ ግንኙነት የነበራቸው አብዛኛዎቹ መኮንኖችና ባለሌላ ማዕረጎች ወደ ንዑስ ደርግ ደረጃ የተገፉ ወይም በመደበቅ ላይ የሚገኙ ነበሩ። ስለዚህም ደርግ በአጠቃላይ መልኩና በተጨባጭ ድምሩን ወታደርና ከህዝቡም እዚህ ላይ ይብቃ የሚለውን ለውጥ ያለ ደም መፍሰስ የሚል ቅኝት የያዙትን ነበር የወከለው። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጧት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።